በመላዋ ዩናይትድ ስቴትስ የአውሮፓውያን የገና በዓል ከመድረሱ በፊት የኮሮና ቫይረስ ወረርሽኝን ለመከላከል ሁለተኛ ዙር ክትባት በስርጭት ላይ ሊውል ዝግጅት እየተደረገ ነው። በሌላ በኩል ብሪታንያ ደግሞ አዲስ መልክ ይዞ በከፍተኛ መጠን እየተስፋፋ ያለውን ቫይረስ በመስጋት እንደገና ብዙ ነገሮችን ወደ መዘጋጋት መመለሷን አስታውቃለች። እናስመልክቶ የአሜሪካ ድምጽ አዘጋቢ ሚሼል ኪዊን ያጠናቀረችውን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ ባዮቴክ በተባለው የመድኃኒት አምራች ሞደርና የተመረተው የኮሮና ቫይረስ ክትባት በዚህ ሳምንት በመላው አሜሪካ ስርጭት ላይ ይውላል ተብሎ ይጠበቃል። ይሁን እንጂ ወረርሽኙን የሚከታተሉ ባለሙያዎች እንደሚሉት ስርጭቱ የሚመጣው አገሪቱ በየዕለቱ አዳዲስና ከፍተኛ የኮቪድ-19 ተጋላጮችን ቁጥር በምታስመዘግብበትና ወደ 113,000 ሰዎች ሆስፒታል ተኝተው በሚታከሙበት ጊዜ ነው። የበሽታ ቁጥጥርና መከላከያው ማዕከል እንደሚለው የፋይዘርን ክትባት ከወሰዱት ሰዎች መካከል 6 የሚሆኑ ሰዎች ከፍተኛ የሆነ የአለርጂ ምልክት የታየባቸው ከመሆኑ በቀር ክትባቱ ዝግጁ በሆነበት ጊዜ ሁሉም ሰው መከተብ እንዳለበት የዩናይትድ ስቴትስ ባለስልጣናት ይናገራሉ። በዋይት ሃውስ የሙከራ ክትባቶችን ሂደት የሚመሩት የጤናና የሰብአዊ አገልግሎቶች መምሪያ ረዳት ጻፊ አድሚራል ብሬት ጊርዋር ስለ ክትባቱ እንዲህ ብለዋል።
It's widely recommended for everyone because we know it's 95% effective.
ለሁሉም ሰው እንዲሰጥ በጣሙን ይመከራል ምክንያቱም 95% ውጤታማ ነው። ከባዱን ህመም በመከላከል ደግሞ 100% ውጤታማ ነው። ወረርሽኙን የምናቆመው 70-80% የሆኑ አሜሪካውያን ክትባቱን እንዲወስዱ በማድረግ ነው።
በብሪታንያ በአዲስ መልክ የተስፋፋ ያለው ቫይረስ የበለጠ ተላላፊ ሆኖ የመገኘቱ ዜና የአገሪቱ መሪዎች ሁኔታዎችን እንደገና ወደ መገደብና ወደ መዘጋጋት እንዲመለሱ ያስገደዳቸው መሆኑ እየተነገረ ነው። የፈረንሳይ፣ የጀርመን እና የአውሮፓ አገሮችም ከእንግሊዝ የሚመጡ መንገደኞችን እያገዱ ነው። ዩናይትድ ስቴትስ እና እንግሊዝ መሪዎች ግን አዲሶቹ ክትባቶች ወረርሽኙን ሊከላከሉ የሚችሉ መሆናቸውን በመጥቀስ ብዙ ስጋት ሊኖር እንደማይችል ይናገራሉ። አድሚራል ብሬት ለዚሁ ሲናገሩ እንዲህ ብለዋል።
I don't think there should be any reason for
በአሁኑ ወቅት ብዙ የሚያሰጋ ነገር ያለ አይመስለኝም። ሁኔታውን በቅርቡ መከታተላችንን እንቀጥላለን። የምናደርገውም ይህንኑ ነው።
ከፊሉ የዩናይትድ ስቴትስ በተለይም እንደ መካከለኛው ምዕራብና ሰሜን አካባቢ የሚገኙት ወረርሽኙን በተወሰነ ደረጃ መቀነስ ችለዋል። ያ መሻሻል ችግሩ በከፍተኛ ደረጃ በበረታባቸው በታችኛው የደቡብ አካባቢና በምስራቃዊ ካሊፎርኒያ አካባቢ አልታየም። የገናን በዓል ለማክበር ጥቂት ቀናት በቀሩበት በዚህ ጊዜ እንኳ አፕል በካሊፎርኒያ የሚገኙ በርካታ መደብሮችን ለጊዜው ለመዝጋት ወስኗል።
We know what to do and if Americans do these things we can flat
ምን መደረግ እንዳለበት እናውቃለን። አሜሪካውያን ይህንን ነገር ቢያደርጉ የወረርሽኙን መጠን መቀነስ እንችላለን። ክትባቱ ከመውጣቱ በፊት እንኳን በአስር ሺዎች የሚቆጠሩ ሰዎችን ህይወት ማዳን እንችላለን።
በመጨረሻም አድሚራሉ እንዲህ አሉ፣ ወረርሽኙ ለዘላለም የሚቆይ ነገር አይደለም። ይሁን እንጂ ሰዎች ይህን አስከፊ የክረምት ጊዜ በአንድነት ተባብረው መሻገር ይኖርባቸዋል።